ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢትዮጵያ እያደገች ያለች ሀገር ስለሆነች ለረዥም ጊዜ ጥቂት ሰዎችን ወንበር ላይ ማቆየት አትችልም የሚል ሀሳብ ስላለ ትምህርት እንዲሆን ኢህአደግ እንደ ድርጅት የወሰነው ቢሆንም በኢትዮጵያ ህገ መንግስት ያልገባ ስለሆነ ከጥቂት ጊዜ በኋላ የምናስገባው ማንም የኢትዮጵያ መሪ ከአሁን በኋላ ከሁለት ተርም በላይ ኢትዮጵያ ማገልገል የማይችል በመሆኑን በህገ መንግስት ጭምር።
ጠቅላይ ሚኒስትር አብይ አህመድ ዛሬ አዋሳ ከተማ ተገኝተው ከነዋሪዎቿ ጋር በተወያዩበት ወቅት ካደረጉት ንግግር የተቀነጨበ ነው። በዜናው ዘገባ ይዘናል።
ሰብአዊ መብት የአካባቢ ጉዳይ የአንድ ወቅት ጉዳይ አይደለም። በዚህ በኩል በአዲስ አበባና ከአዲስ አበባ ውጭ ባደረጉት ጉብኝት በህብረተሰቡ ዘንድ አዲስ የመነቃቃት አዲስ ተስፋ ስሜት የመሰነቅ ገጽታ እንዳለ አዝማሚያ እንዳለ መታዘባቸውንም ኮሚሽነሩ ገልጸዋል።
የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለሙ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይዘነዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ ሚያዝያ 18 2010 ዓ.ም ምሽት አስተናጋጆቻችሁ ሰለሞን ክፍሌና
አዳነች ፍስሐየንን፣ የፕሮግራሙ መሪ ብርሃን ኃይሉ ናት።
አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የዕለቱ ዜናዎች ይቀድማሉ። መልካም ምሽት።
የኢትዮጵያ መሪዎች የስልጣን ጊዜ ከሁለት የምርጫ ዘመን እንዳይበልጥ ህገ መንግስታዊ ገደብ እንደሚጣል ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ይህንን ያስታወቁት በደቡብ ብሔር ብሔረሰቦችና ህዝቦች ክልል ዋና ከተማ ሐዋሳ ተገኝተው ከነዋሪዎች ጋር በተወያዩበት ወቅት ነው። እስክንድር ፍሬው ዝርዝር አለው።
በተለያዩ የአገሪቱ አካባቢዎች የሚያደርጉትን ጉብኝትና ህዝባዊ ውይይት የቀጠሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ደግሞ ሐዋሳ ገብተዋል። በዚህችው የደቡብ ብሔር ብሔረሰቦችና ህዝቦች ክልል መዲና ደማቅ አቀባበል የተደረገላቸው ጠቅላይ ሚኒስትሩ በሐዋሳ ዓለም አቀፍ ስታዲየም ንግግር አድርገዋል። በከተማዋ ሚሊኒየም አዳራሽ ደግሞ ከክልሉ የተለያዩ አካባቢዎች ከመጡ የህብረተሰብ ተወካዮች ጋር ተወያይተዋል። የኢትዮጵያ መሪዎች የስልጣን ዘመን ህገ መንግስቱን በማሻሻል ጭምር እንደሚገደብ የገለጹት በዚሁ ውይይት ወቅት ነው።
ኢትዮጵያ እያደገች ያለች ሀገር ስለሆነች ሁልጊዜ ለረጅም ጊዜ ጥቂት ሰዎችን ወንበር ላይ ማቆየት አትችልም የሚል ሀሳብ ስላለ ትምህርት እንዲሆን ኢህአዴግ እንደ ድርጅት የወሰነው ቢሆንም በኢትዮጵያ ህገ መንግስት ያልገባ ስለሆነ ከጥቂት ጊዜ በኋላ የምናስገባው ማንም የኢትዮጵያ መሪ ከአሁን በኋላ ከሁለት ተርም በላይ ኢትዮጵያ ማገልገል የማይችል በመሆኑን በህገ መንግስት ጭምር። ማሰሪያ የሚደረግለት የእድሜ ልክ ስልጣን ታሪክ ኢትዮጵያ ውስጥ ያበቃ መሆኑን አሁን ላለነው ለሚመጡት ለማስተማር ጭምር መሆኑን ግንዛቤ ቢወሰድ ጥሩ ነው ለማለት ነው።
ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የሊቀመንበሩን ብሎም የሀገሪቱን መሪ የስልጣን ዘመን ለመገደብ ከተስማማ ጥቂት ዓመታት ተቆጥረዋል። ውሳኔው ህገ መንግስታዊ እንደሚሆን ሲገለጽ ግን ለመጀመሪያ ጊዜ ነው። ጠቅላይ ሚኒስትሩ በዚሁ የሐዋሳ ከተማ ውይይት ከህብረተሰቡ ተወካዮች ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
መቀለ ከተማ ላይ በተለያዩ ቀበሌዎች ቡናና ሻይ በመሸጥ የሚተዳደሩ ብዙ ሴቶች አሉ። በተለይም በዚሁ የሚታወቀው ቀበሌ 16 ነው። ሻይና ቡና በመሸጥ ከሚተዳደሩት ሴቶች መካከል ኢትዮጵያ ውስጥ ካሉት የተለያዩ ዩኒቨርሲቲዎች ትምህርታቸውን አጠናቀው የመጀመሪያና ሁለተኛ ዲግሪ ያላቸው የተማሩ ሴቶችና ከአረብ ሀገሮች የተመለሱ ሴቶች እንደሚገኙባቸው መቀለ ያለው ዘጋቢያችን አለም ፍስሐ በላከልን ዘገባ ጠቅሷል። የመቀለ አስተዳደር ምክትል ከንቲባ ዳሉ ሻይ ሸጣችሁ በሚል ማገድና መቅጣት ጀምረዋል። ይህን መሰረት በማድረግም በርካታ በዚሁ ስራ የተሰማሩ ሴቶች ከመቀለ ምክትል ከንቲባ አቶ ብርሃነ ገብረ ኢየሱስ ጋር ተነጋግረዋል። ከእነሱም አንዷ ከአዲስ አበባ ዩኒቨርሲቲ በስነ ጽሁፍ ትምህርት ተመርቃ የመጀመሪያ ዲግሪ ያላት ወጣት ነች። ቡና አፍልታ መሸጥ ከጀመረች ሁለተኛ ዓመቷን እንደያዘች ገልጻለች። ከቤት ውጭ ወንበር አውጥታችሁ ቡናና ሻይ ሸጣችኋል በሚል በሚደነገግባቸው ቅጣት 2500 ብር መሆኑን ገልጻለች። ምክትል ከንቲባው ታዲያ ይህ ጊዜያዊ መፍትሄ ነው እንዳሏቸው ወጣቷ ገልጻ ጊዜው ሲባል ግን እስከምን ጊዜ እንደሆነ እንዳልገባት ተናግራለች። አሁን የተዘጉት ቡና ቤቶች ተከፍተዋል ብላለች ወጣቷ የቡና ነጋዴ። ያነጋገራት የመቀለ ዘጋቢያችን አለም ፍስሐ ነው።
ታንዛኒያ ሊደረግ የሚችል ሰፊ ተቃውሞ ለማስቆም እየጣረች ነው። ፕሬዚደንት ጆን ማጉፉሊ ከሶስት ዓመታት በፊት ሥልጣን ከጨበጡ ወዲህ የሚታየውን የፖለቲካና የፕሬስ ነጻነት ገደብን በመቃወም በማኅበራዊ ሚዲያ እንደሚካሄድ የሚያሰጋውን ተቃውሞ ለማስወገድ ነው ጥረት እየተደረገ ያለው። ታንዛኒያ በአህጉሪቱ ሰላማዊ ከሚባሉት አገሮች አንዷ ስትሆን በምስራቅ አፍሪካዊቱ አገር ተቃውሞ እንዳይካሄድ ባለሥልጣኖች አስጠንቅቀዋል። በሀገሪቱ ባሉት የውጭ አገራት ኤምባሲዎችም ተቃውሞ ለማካሄድ ታቅዷል። ትላንት ማለዳ ጥቂት ሰዎች ተቃውሞ ማካሄዳቸው ታውቋል።
ደቡብ ሱዳን ውስጥ 10 የረድኤት ሰራተኞች የተባበሩት መንግስታት ድርጅት ግልጽ ባልሆነ ሁኔታ ባለው የገቡበት አልታወቀም። የደቡብ ሱዳን የሰብአዊ ረድኤት አስተባባሪ አሌን ኖዴው የሰራተኞቹ ካሚዮን የይ ከተባለው የማዕከላዊ ኢኳቶሪያል ክልል ወደ ቶሬ ያመራ በነበረበት ወቅት የገቡበት እንዳልታወቀ ገልጸዋል። የረድኤት ሰራተኞቹ መሰወር እጅግ አሳስቦናል። በአስቸኳይ ስለ ደህንነታቸው መረጃ ለማግኘት እየጣርን ነው ሲሉም ተናግረዋል። ከጥቂት ቀናት በፊት ደግሞ የታጠቁ ሰዎች ሌሎች የረድኤት ሰራተኞችን አግተው ነበረ። ካለፉት 6 ወራት ወዲህ የረድኤት ሰራተኞች ሲጠለፉ ለሶስተኛ ጊዜ መሆኑን ናዶው ገልጸዋል። ከአምስት ዓመታት በፊት በደቡብ ሱዳን የእርስ በርስ ጦርነት ከተጀመረበት ጊዜ አንስቶ 100 የሚሆኑ የረድኤት ሰራተኞች ተገድለዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ እስካሁን ባለው ጊዜ ውስጥ ከሶስት ዓመታት በፊት ከኢራን ጋር ከተደረገው የኑክሌር ስምምነት ለመውጣት የተወሰደ ውሳኔ የለም ብለዋል። ይሁንና ስምምነቱን ለማሻሻል የሚቻልበት መንገድ ካለ ለማየት ዋሽንግተን ከአውሮፓ አጋሮቿ ጋር እየሰራች ነው ብለዋል። በስምምነቱ ሊያቆየን የሚችል ካለ ይስተካከል አይስተካከል ወይም ደግሞ ፕሬዚደንቱ ከስምምነት ለመውጣት ይወስኑ እንደሆነ ገና አልታወቀም ሲሉ ማቲስ ዛሬ በሕግ መወሰኛው ምክር ቤት የወታደራዊ አገልግሎት ኮሚቴ ፊት ቀርበው ተናግረዋል። ዩናይትድ ስቴትስ የኑክሌር ስምምነቱን ጉድለት ያለበት የመሳሪያ ቁጥጥር ውል አድርጋ ነው የምታየው ብለዋል ጂም ማቲስ። የዩናይትድ ስቴትስ ጉብኝታቸውን ያጠናቀቁት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ትላንት ሲናገሩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አገራቸውን ከኑክሌሩ ስምምነት ያስወጣሉ የሚል እምነት እንዳላቸው መጠቆማቸው ይታወቃል።
እጅግ የተከፋፈለው የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የሲአይኤ ማለት የማዕከላዊ ስለላ አገልግሎት ስራ አስኪያጅ ማይክ ፖምፔዮ የውጭ ጉዳይ ሚኒስትር እንዲሆኑ ፕሬዚደንት ትራምፕ አቅርበዋቸው 57-42 ድምፅ ጸድቋል። ሁሉም ሪፑብሊካውያን ደግፈዋል። 6 ዲሞክራቶችና 1 ነጻ የምክር ቤት አባል ተቃውመውታል። ፖምፔዮ ባለፈው ወር ፕሬዚደንት ትራምፕ ከስራ ያባረሯቸውን ሬክስ ቲለርሰንን ይተካሉ።
በመጨረሻም የደቡብና የሰሜን ኮሪያ መሪዎች ነገ አርብ ለሚያደርጉት ታሪካዊ የሶስተኛ ዙር ጉባኤ ዝግጅቱ እየተጠናቀቀ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ማለዳ ላይ ፖም ሙንጆም በተባለው መንደር ላይ ያለውን ሁለቱን ሀገሮች የሚለየውን ወታደራዊ የድንበር መስመር ያልፋሉ። እንደ አውሮፓውያን ዘመን አቆጣጠር በ1953 ዓ.ም የኮሪያው ጦርነት የተኩስ ማቆም ስምምነት የተደረገበት ታሪካዊ ቦታ ነው። የደቡብ ኮሪያው መሪ ሙን ጃንኢን ወታደራዊ ክምችት በተጠናከረበት ከተኩስ ነጻ በሆነው የደቡብ ኮሪያ ቀጠና ላይ ሆነው የሰሜን ኮሪያውን መሪ ይቀበላሉ። የሁለቱ ኮሪያዎች መሪዎች ተገናኝተው ሲነጋገሩ የነገው ሦስተኛው ቢሆንም ልዩ የሚያደርገው ግን የሰሜን ኮሪያው መሪ የደቡብ ኮሪያን ምድር ሲረግጡ ለመጀመሪያ ጊዜ መሆኑ ነው ተብሏል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ
በእኔ እይታ ስኬቱን የምንለካው በኋላ ጣና ሐይቅ ላይ ሄደን እዚህ የወሰድነውን እውቀት ስንተገብረው ዋናው ነገር እሱ ነው። ነገር ግን አሁን አይናችን ላይ ያለውን ጨለማ ከፍቶልናል።
የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለሥልጣን ዋና ዳይሬክተር ዶክተር በላይነህ አየለ ናቸው። የእምቦጭ አረምን ለማጥፋት በተያዘ ጥረት ላይ አነጋግረናቸዋል። ዝርዝሩ ወደ ኋላ ይቀርባል። አሁን ወደ ዕለቱ አብይ ርዕስ እናልፋለን።
በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራድ አልሁሴን በኢትዮጵያ አዲስ የዲሞክራሲ ምዕራፍ እንደተከፈተ መታዘባቸውንና የተቀሰቀሰውን የለውጥ ፍላጎት ለማርካት ለመንግስቱ ታላቅ ፈተና እንደሚሆን ለጠቅላይ ሚኒስትር አብይ አህመድ መናገራቸውን የውጭ ጉዳይ ሚኒስቴር አስታውቋል። ኮሚሽነሩ በጉብኝታቸው ማብቂያ ባሰራጩት መግለጫ ይህንኑ የህዝብ ተስፋና ስጋት አስተጋብተዋል። በአስቸኳይ ሊወሰዱ ይገባል ያሏቸውን እርምጃዎችም ጠቁመዋል። መለስካቸውማ ዝርዝሩን ከአዲስ አበባ ልኮልናል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ዛሬ በሰጡት ጋዜጣዊ መግለጫ ትኩረታቸው ሰሞኑን በኢትዮጵያ የሥራ ጉብኝት ባደረጉት በተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራድ አልሁሴን ላይ ነበረ። በአቶ መለስ አገላለጽ የኮሚሽነሩ ጉብኝት የተሳካ ነበረ። ዛይድ አልሁሴን ጠቅላይ ሚኒስትሩን ጨምሮ ጥቂት የማይባሉ የመንግሥቱን ባለሥልጣኖች አነጋግረዋል። በተለይ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ንግግር አንስተዋቸዋል ያሏቸውን ቁም ነገሮችን ለጋዜጠኞች አካፍለዋል።
ከኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር ባደረጉት ውይይት ኢትዮጵያ ውስጥ አዲስ የዲሞክራሲ ምዕራፍ መጀመሩን ለመታዘብ ችያለሁ ብለዋል። የዲሞክራሲን ስርዓት ለመገንባት ረዥም ርቀት መሄድ ያስፈልጋል። የሰብአዊ መብት የአካባቢ ጉዳይ የአንድ ወቅት ጉዳይ አይደለም። በዚህ በኩል በአዲስ አበባ እና ከአዲስ አበባ ውጭ ባደረጉት ጉብኝት በህብረተሰቡ ዘንድ አዲስ የመነቃቃት አዲስ ተስፋ ስሜት የመሰነቅ ገጽታ እንዳለ አዝማሚያ እንዳለ መታዘባቸውንም ኮሚሽነሩ ገልጸዋል።
ኮሚሽነሩ በጽሑፍ ያሰራጩት ጋዜጣዊ መግለጫ ወይንም የመገናኛ ብዙሃን መግለጫም ተመሳሳይ ነው። ዘይድ አልሁሴን የኢትዮጵያ መንግስት ለሁለተኛ ጊዜ ስላደረገላቸው ግብዣ አመስግነዋል። ይህ በብዙ መንግስታት የማይሰጥ ድል እንደሆነም አመልክተዋል። አለፍ ብለውም በኦሮሚያ ክልልና በአዲስ አበባ ያደረጓቸውን ውይይቶች አስታወሱ። ያነጋገሯቸው ሰዎች አዲሱ ጠቅላይ ሚኒስትር አብይ አህመድ ያደረጓቸው ንግግሮች ትልቅ ተስፋ እንዳሳደረባቸው እና መንግስታቸውም ይህን በተግባር ይፈጽማል ብለው እንደሚጠብቁ ኮሚሽነሩ አስታውቀዋል። ኮሚሽነሩ በመግለጫቸው በግልጽ እንዳሰፈሩት ይህ ለውጥ በህዝቡ ልብ የፈጠረው የወደፊት ብሩህ ጊዜንና ተስፋን ብቻ አይደለም፣ ስጋትንም ጭምር ያረገዘ ነው። ስለሆነም ይላሉ አልሁሴን፣ በህዝቡ ዘንድ ሊታረሙ ይገባቸዋል የሚባሉ ከፍተኛ የሰብአዊ መብቶች ጥሰት ተጠያቂ የሆኑ ሰዎች ጉዳይ የሚያመረቅዝ ቁስል መሆን የለበትም፣ ተጨባጭ እርምጃ መወሰድ አለበት ብለዋል። አቶ መለስ አለም ይህንን ሐሳብ በዚህ መንገድ ገልጸውታል።
ከዚህ አንጻር እንደ አንድ ትልቅ ተግዳሮት ሊሆን የሚችለው በህዝቡ ውስጥ ያለውን የመለወጥ ከፍተኛ ፍላጎት ለማሟላት መንግስት ግለቱን ጠብቆ መንቀሳቀስ እንዳለበት፣ አሁን የተጀመሩ ነገሮች ተጠናክረው መቀጠል እንዳለባቸው፣ ያለበትን ከባድ ኃላፊነት ለመወጣት በሚያደርገው እንቅስቃሴ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር የቴክኒክም ለተቋሞችም የአቅም ግንባታ ድጋፍ ለማድረግ ፍላጎት እንዳለው ገልጸዋል።
ኮሚሽነር አልሁሴን በዚህ የሥራ ጉብኝታቸው ከተለያዩ የህብረተሰቡ አካላትና አባላት ጋር ያደረጉትን ውይይት በመግለጫቸው ላይ ዘርዝረዋል። ከእነዚህም መካከል በቢሾፍቱ ከተማ ከመንግሥት ባለሥልጣናት ጋር ሆነው አባገዳዎች ያደረባቸውን ቅሬታ አላንዳች ፍርሃት ሲገልጹላቸው ታላቅ አድናቆት እንደተሰማቸው አልሸሸጉም። አባገዳዎቹ ባለፉት ጥቂት ዓመታት ሲካሄዱ በነበሩ የተቃውሞ ሰልፎች በመንግሥት የጸጥታ ኃይሎች በተወሰደው ያልተመጣጠነ የኃይል እርምጃ በጠፋው የሰው ሕይወት በእጅጉ እንዳዘኑ፣ ይህም ተጣርቶ ተጠያቂዎቹ ለሕግ እንዲቀርቡ እንደሚፈልጉም ኮሚሽነሩ አስታውሰዋል። እነዚህና ሌሎች ያነጋገሯቸው ሁሉ የአዲሱ ጠቅላይ ሚኒስትር ርዕይ ተጨባጭ እንዲሆን አብረው እንደሚሰሩም እንደገለጹላቸው አስታውቀዋል። ኮሚሽነሩ አክለውም ጽሕፈት ቤታቸው ከኢትዮጵያ የሰብአዊ መብት ኮሚሽን ጋር አብሮ ሲሠራ መቆየቱንም በመግለጫቸው አስታውሰዋል። በኮሚሽነሩ ቃል ይህ የኢትዮጵያ ሰብአዊ መብቶች ኮሚሽን ሙሉ በሙሉ ነጻ ይሆን ዘንድ ትልቅ ጥረት መደረግ እንዳለበት እናምናለን ሲሉ ነፃ አለመሆኑን ጠቁመዋል። ኮሚሽነር አሊ ሁሴን ከውጭ ጉዳይ ሚኒስትሩ ከዶክተር ወርቅነህ ገበየሁ ጋር የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የምስራቅና የደቡብ አፍሪካ ሀገሮች ጽህፈት ቤት በአዲስ አበባ እንዲከፈትም የመግባቢያ ስምምነት መፈረማቸውን አቶ መለስ አለም ገልጸዋል።
የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የምስራቅ አፍሪካ እና የደቡብ አፍሪካ ሀገሮች ጽህፈት ቤት በአዲስ አበባ እንዲከፈት የመግባቢያ ስምምነት ተፈራርመናል። ይህ የመግባቢያ ስምምነት ከኢትዮጵያ አንጻር የቴክኒክ ድጋፎችን በመስጠት ላይ የሚያተኩር ይሆናል። 17 ሀገሮችን መሸፈን የሚችል በመሆኑ መዲናችን የተለያዩ የዓለም አቀፍ ድርጅቶች መቀመጫነቷን በድጋሚ ያረጋገጠ ውሳኔ ነው ብሎ ማለት ይቻላል።
አቶ መለስ አለም የሰጡትን መግለጫ ተከትሎ የተለያዩ ጥያቄዎች ከጋዜጠኞች ተነስተውላቸው ነበር። አንዱ ጥያቄ የዩኤስ አሜሪካ የውጭ ጉዳይ ሚኒስቴር በየዓመቱ የሚያወጣውን የየሀገሮች የሰብአዊ መብቶች አያያዝ ዘገባ የተመለከተ ነበረ። በተለይም በኢትዮጵያ ላይ ዘገባው ከበድ ያለ ነቀፋ የያዘ መሆኑን በማስታወስ የኢትዮጵያን መንግሥት አቋም የጠየቀ ነበረ። አቶ መለስ መልስ ሰጥተዋል።
2018 ነው ያለ ነው። አሁን ሪፖርቱ ስለ 2017 ነው። ከአንድ ዓመት በፊት ስለነበረ ወቅታዊ ሁኔታ ነው። አምናና ዘንድሮ ብዙ የተለወጡ ነገሮች አሉ። በእኛ በኩል ጠቃሚ የሚሆነው ወደፊት ማየት፣ ወደፊት ማሰብ። ቀደም ሲል የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር እንዳሉት ኢትዮጵያ ውስጥ የሰብአዊ መብት እንዲከበር፣ ዲሞክራሲ ስርዓቱ እንዲጎለበት፣ ፖለቲካ ምህዳሩ እንዲሰፋ እንደ መንግስትም እንደ ህዝብም አዲስ የተጀመረ ጥረት አለ። ጠቃሚው ነገር እሱ ነው። ወደፊት እናተኩራለን። በሁለቱ ሀገሮች መካከል ያለ ዘርፈ ብዙ ግንኙነት እንዲጠናከር በጋራ እንሰራለን።
ቃል አቀባዩ ለሌሎች ጥያቄዎችም ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በእስር ላይ የሚገኙት ትውልድ ኢትዮጵያ ስዊድን ዜግነት ያላቸው የልብ ሐኪምና የአዲስ የልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሩ አሁንስ ፍትህ አገኘ ይሆን ሲሉ ለጠቅላይ ሚኒስትር ዶክተር አብይ አህመድ ደብዳቤ ጻፉ። ጽዮን ግርማ የደብዳቤውን ይዘት በተመለከተ ቤተሰባቸውን አነጋግራ ተከታዩን ትዘግባለች። ቀጥሎ ይቀርባል።
ዶክተር ፍቅሩ ማሩ የልብ ቀዶ ሕክምና ስፔሻሊስት ናቸው። ከ11 ዓመት በፊት አዲስ የልብ ሕክምና የተሰኘ ሆስፒታል ቦሌ ከጉምሩክ ፊት ለፊት ባለ ህንጻ ላይ ከፍተዋል። በዚህ ሆስፒታል ኢትዮጵያ ውስጥ ቀድሞ የማይሰራ ወይም ህሙማን ወደ ውጪ ለመሄድ የሚገደዱባቸውን የልብ ቀዶ ሕክምና አገልግሎቶች ሲሰጡ ቆይተዋል። ዶክተር ፍቅሩ በዚህ ሆስፒታል ወደ 6 ዓመታት አገልግሎት ከሰጡ በኋላ የዛሬ 5 ዓመት በሙስና ከተጠረጠሩት የገቢዎችና ጉምሩክ ባለስልጣናት ጋራ የሙስና ክስ ተመሰረተባቸው። ክሱ 32 አይነት የህክምና እቃዎችን በህገ ወጥ መንገድ ወደ ሀገር ውስጥ አስገብተዋል የሚል ነበር። ዶክተር ፍቅሩ ማሩ በተመሰረተባቸው ክስ ጥፋተኛ ለመሆናቸውን ለፍርድ ቤት በሰጡት የእምነት ክህደት ቃል ተናግረው ሲከራከሩ ቆይተዋል። በፍርድ ቤት የነበረው ክርክር አጠቃላይ ይዘት ገቡ የተባሉትን እቃዎች በተመለከተ አስተዳደራዊ ውሳኔ ተሰጥቶበት ከመታሰራቸው ከሁለት ዓመት በፊት የተዘጋ መሆኑን፣ ዶክተር ፍቅሩ ወደ ኢትዮጵያ ሊያስገቧቸው ሞክረዋል የተባሉት ቁሳቁስ አሮጌና ራሳቸው ከስዊድን ሆስፒታሎች በእርዳታ ያሰባሰቧቸው ዋጋቸው ርካሽ የሆነ ክፍት የልብ ቀዶ ሕክምና በሚሰራበት ጊዜ ድጋፍ ሰጪ የሆኑ ብልቃጦች ወይም ቲዩቦች መሆናቸውን አስረድተው ተሟግተዋል። አቶ አስቻለው አለማየሁ የተባሉ የቤተሰብ አባል የዶክተር ፍቅሩ የዚህ ክስና ክርክር ጉዳይ ያበቃለት ነበር ይላሉ።
ታሞ ህግ ለሚቀርበት ጊዜ መከታተል ስለማይችል የሚከታተል እንደማይችል አሳውቆ የተኛበት ሆስፒታል ድረስ ሄደው የስር ፍርድ ቤት ብያኔ የሰጡበት ነበረ። 4 ዓመት ከ8 ወር። ከዛም በኋላም እሱ ከህመሙ ካገገመ በኋላ ይግባኝ ጠየቀ። ይግባኝ ጠይቆ ያው ሰበር ሰሚ ችሎት ነጻ ተባለ። ከዛም በኋላ ደግሞ አሁን በጣም በቅርብ ጊዜ ውስጥ የሚያል ጊዜ ታስሮ እንዴት ነጻ ይወጣል በሚለው ይመስለናል እኛ እንደገና የስር ፍርድ ቤት ልጅጠና ይግባኝ አድርገዋል። ግን ዞሮ ዞሮ እሱም ጊዜው በጣም ብዙ 4 ዓመት ከ8 ወር ነው ያደረጉበት።
ዶክተር ፍቅሩ የታሰሩት ለ5 ዓመታት በመሆኑ በነጻ መሰናበታቸው በይግባኝ መቀየሩ እንኳን በእስር ሊያቆያቸው አይገባም ነበር። ይህኔ ከእስር መለቀቅ ነበረባቸው ይላሉ። ነገር ግን ዶክተር ፍቅሩ እዛው እስር ቤት ይያሉ ቂሊንጦ ማረሚያ ቤትን አቃጥለዋል በሚል ከሌሎች 38 ተከሳሾች ጋር ክስ ቀርቦባቸዋል ይላሉ አቶ አስቻለው። ዶክተር ፍቅሩ ማሩ ይህ ክስ ሲቀርብባቸው በወቅቱ በከፍተኛ የሳምባ ህመም ታመው በጥቁር አንበሳ ሆስፒታል ራሳቸውን ማወቅ በማይችሉበት ሁኔታ ተኝተው ነበርም ይላሉ። አሁንስ ፍትህ አገኝ ይሆን በሚል ለጠቅላይ ሚኒስትር ዶክተር አብይ አህመድ የጻፉትና ለስዊድን ኤምባሲ፣ ለፍትህ ሚኒስቴር፣ ለፌዴራል ጠቅላይ አቃቤ ህግና ለኢትዮጵያ ሰብአዊ መብት ኮሚሽን በግልባጭ የተላከው ደብዳቤም እስር ቤት ከገቡ በኋላ ስለተከሰሱበት ጉዳይ በስፋት ይዳስሳል። በደብዳቤው ላይ ከብዙ ወራቶች በፊት ለቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ አፋጣኝ ፍትህ እንዲሰጧቸው የአቤቱታ ደብዳቤ ማቅረባቸውንም ጠቅሰዋል።
ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የጠቅላይ ሚኒስትርነት ማዕረግና ኃላፊነት ከወሰዱ ጥቂት ቀኖች መቆጠራቸው ግልጽ ነው። የተረከቡት የኢትዮጵያ ነባራዊ ሁኔታ ውስብስብና ከባድ፣ አንገብጋቢና አስቸኳይ መፍትሄ ማግኘት ያለባቸው ጉዳዮች እንዳሉ ጠንቅቄ እገነዘባለሁ። የእኔ የአንድ ግለሰብ ከሌሎች በሚሊዮን ከሚቆጠሩ ሰዎች ለእኔ ቅድሚያ እንዲሰጡኝ ሳይሆን የእኔ ጉዳይ የሚሊዮኖች የሚሊዮኖችም ጉዳይ የእኔ ጉዳይ፣ ባጭሩ የፍትህ ጉዳይ መሆኑን በማመን ነው።
የቤተሰቦቼ የጓደኞቼና አያሌ የሚያውቁኝም የማያውቁኝም ሰዎች የእንቆቅልሽ መልስ ያልተገኘላቸው ጥያቄዎች እርሶንም ለደቂቃም ቢሆን እንዲያስቡ እንዲጠይቁ ያድርጎታል ብዬ ስላሰብኩ አጠር ጠቅለል ያለ ገለጻ ሳደርግ እንደ ድፍረት እንዳይቆጥሩብኝ አስቀድሜ ይቅርታ ጠይቃለሁ ሲሉ ዶክተር ፍቅሩ ከእስር ቤት በላኩት ደብዳቤ ወደ ዝርዝሩ ይገባሉ። በሙስና የተከሰሱበትን ጉዳይ አብራርተውም በመጨረሻ በቂሊንጦ ቃጠሎ የተከሰሱበትን ጉዳይ ያስረዳሉ።
አሁን ደግሞ በሌለሁበት ማመን በማያስችል ሁኔታ ገንዘብ ሰጥቶ የግንቦት ሰባት አባሎችን በማደራጀት ማረሚያ ቤት አቃጥሏል በሚል ክስ የአቃቤ ሕግ ምስክር ቀርቦብኝ ብይን በመጠባበቅ ላይ ነኝ። የከፍተኛው ፍርድ ቤት 19ኛ ወንጀል ችሎት በጠየቀው መሠረት ቢያንስ ከ38 ተከሳሾች በፖሊስ ምርመራ ጊዜ ጥፍራቸው እየተነቃቀለ፣ ጣታቸው እየተሰበረ፣ በምስማር እየተወጉ፣ በካቴና የተሰቀሉበት ጠባሳ እንዳገኘ አረጋግጦ የኢፌዴሪ የሰብአዊ መብት ኮሚሽን አጣርቶ መልስ ሰጥቷል። ለምስክርነት የቀረቡት እስረኞችም በሐሰት እንዲመሰክሩ፣ ከተከሳሾቹ በማያንስ የጭካኔ ቶርቸር እንዲሁም የማታለያ የተፈታላችሁ ቃል ተገብቶላቸው እንደሆነ ምስክሮችን ጠይቆ መረዳት ይቻላል።
ደብዳቤው አያይዞም የሰብአዊ መብት ኮሚሽን ያቀረበው ማረጋገጫ ግዙፍ የሰብአዊ መብት ጥሰትና የተዛባ የፍርድ ሂደት እንደሆነ፣ ለትክክለኛ ፍትህ ክሱ ተቋርጦ ተከሳሾች በነጻ መለቀቅ ይገባቸው ነበር። ሆኖም ከላይ ያስቀመጥኩትን ካልኩ በኋላ ወደ እንቆቅልሽ ጥያቄዎች ስገባ እንዲህ አይነት በሐሰት በተቀነባበረ የውሸት ክስ ታስረው ዶክተር ፍቅሩ የሚሰቃዩት እነኚህ ሰዎች ምን ፈልገው ነው? ለመሆኑ ምን አደረጓቸው? ከሳቸውስ የሚፈልጉት ነገር ይኖር ይሆን በሚል ያብሰለስሎታል። በእኔ በኩል ግልጽ ላደርገው የምፈልገው የቀረኝን ዕድሜ በእስር ቤት ባሳልፍም፣ ባለሁበት ሁኔታ ሕይወቴ እዚሁ ቢያልፍም ስብዕናዬን የማይገልጽ የኑሮ መርሄን የማይፈቅደውን ከእስር ቤት ለመውጣት ስል እንደማላደርገው ነው። እርሶም ሆኑ ሌሎች በአጽንኦት እንዲገነዘቡልኝ የምፈልገው በንግግሮ እንደገለጹት እስካሁን የኖርኩትን ወደፊትም የምኖረው እንደ ኢትዮጵያዊ ስሞትም እንደ ኢትዮጵያ ከገነቧት ወደፊትም ከሚያቆዩት እንደምደባለቅ ነው ይላል። በማጠቃለያው የቤተሰባቸው አባል የሆነውን አቶ አስቻለው አለማየሁ ደብዳቤው ጠቅላይ ሚኒስትሩ ቢሮ ከገባ በኋላ ያገኙት ምላሽ እንዳለ ጠይቄያቸው ነበር።
ምንም ምላሽ አላገኘንም እስካሁን። እኛ ግን ለጠቅላይ ሚኒስትሩም፣ ለፍትህ ቢሮም፣ ለጠቅላይ አቃቢ ሕግም፣ ለሚመለከታቸው ለስዊድን ጠቅላይ ሚኒስትርም፣ ለስዊድን ኤምባሲም ልከናል።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን በቅርቡ ከእስር ከተፈቱ የመንግስቱ ተቾች፣ የተቃዋሚ ፓርቲና የሃይማኖት መሪዎች፣ የኢንተርኔት አምደኞችና የመብት ጠያቂዎች በአጠቃላይ ወደ 10 ከሚጠጉ ሰዎች ጋራ በትላንትናው ዕለት ለአንድ ሰዓት ባደረጉት ውይይት ዶክተር ፍቅሩ ማሩ የተከሰሱበት የቂሊንጦ ቃጠሎ 38 ተከሳሾች ጉዳይ ተነስቶ እንደነበረ መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች፣ አሁን ወደ መጨረሻው የመጽሔት ርዕስ እንሸጋገራለን። የፈረንሳይና የዩናይትድ ስቴትስ ግንኙነቶች እጅግ በጠነከረ ታሪካዊ ማተብ የተሳሰሩ እንደሆኑ በተወካዮች ምክር ቤቱ ፊት ቀርበው በመመስከር ፕሬዚደንት ኢማኑኤል ማክሮን የሦስት ቀናት ይፋ ጉብኝታቸውን ትላንት ረቡዕ አጠናቀዋል። የጄፍ ከስተር ዘገባ አለ፣ ሰሎሞን አባት ያቀርበዋል።
ዩናይትድ ስቴትስ እና ፈረንሳይ የጋራቸው የሆኑ ጥቅሞችና ፍላጎቶች አሏቸው። ደግሞም እኮ የማይጋሯቸውም ጉዳዮች ሲለዩአቸው እንዲህ የዋዛ አይደሉም። ጥቂትም ቢሆኑ የዛሬ ሦስት ዓመት በአንድ ወገን በኢራንና በሌላ ወገን ደግሞ በስድስት ሀያላን መንግሥታት መካከል የተደረሰው የኒኩሌየር መርሃ ግብር ማቆሚያ ውል ጉዳይ አንዱ ነው። ዋሽንግተን አትወደውም። እንደ እውነቱ ከሆነ ደግሞ ፕሬዚደንት ዶናልድ ትራምፕ አብዝተው ነው ያንን ውል የሚጠሉትና የሚንቁት። አንዳች የነተበና የተበላሸ እያሉ ነው አዘውትረው የሚጠሩት። ሌሎች አጋሮቻቸው ደግሞ የተለየ ነው አመለካከታቸው። የበዛ ብሔረተኝነት ወይም የሀገራዊነት ስሜትና ተነጣይነት ደግሞ ሌላው አትላንቲክ መሃል ላይ የቆመ እሾሃም ብጤ ነገር ነው። ማክሮን ባለፈው ሳምንት አውሮፓ ውስጥ አድርገውት በነበረ ንግግር ላይ ያንጸባረቁትን ስጋታቸውን ትናንት በአሜሪካውያኑ የሕዝብ እንደራሴዎች ፊት ደግመውታል። እንዲህ ዐይነቶቹ ደርሶ የገነነ እኔ ማለትና ከየመድረኩ ለመራቅ መትጋት የዜጎችን የፍርሃት ስሜት ከማቀጣጠልና ከማራገብ ያለፈ የሚፈይዱት ቁም ነገር ቢኖር ከቁብ የሚጣፍ አይደለም የመስዮ ማክሮን እምነት ነው። በሚስተር ትራምፕና በፓሪሱ አቻቸው እንዲያውም የልብ ወዳጃቸው ልበል መካከል ከቆሙት የልብ ያልሆኑ ጋሬጣዎች መካከል የተፈጥሮይቱ ጥበቃና እንክብካቤ ጉዳይ ቀዳሚው ይመስላል። ስለ መጪ ትውልዶቻችን ስንል ይህችን ምድር ልንንከባከብ ይገባናል ባይናቸው ማክሮን። በተፈጥሮ አካባቢ ላይ ያንዣበቡት አደጋዎች ቅዠትና መላምት አይደሉም፣ እውን ናቸው፣ እውነት ናቸው ብለዋል። ፕሬዚደንት ዶናልድ ትራምፕ ከፓሪሱ የአየር ንብረት ዓለም አቀፍ ስምምነት ሀገራቸውን ለማስወጣት መወሰናቸው ጊዜያዊ አለመስማማት ነው የሚልም እምነት ነው ያላቸው።
እኛ የዚህች የአንዲት ምድር ዜጎች ነን። ስለዚህ የማይቀረውን እንጋፈጠው። ከአንዳንድ ዕድሜያቸው አጭር ከሆነ አለመስማማቶች ዘልቀን ልንሄድና አብረን ልንሠራ ይገባል። ከንግድ መሪዎችና ከማኅበረሰቦች ጋር ሆነን ምድራችንን የሚጠብቁና የሚንከባከቡ አዳዲስ ሥራዎችን፣ አዳዲስ ዕድሎችን እንፍጠር።
ከትናንት በስቲያ ማክሰኞ በሁለቱ ፕሬዚደንቶች መካከል የተካሄደው የግንባር ለግንባር ንግግር ቁልፍ ጉዳይ ቀደም ሲል የተጠቀሰው የኢራን የኒኩሌር መርሃ ግብር ውል ነበር። ሰነዱ በይፋ የሚታወቀው የጋራ አጠቃላይ የተግባር ዕቅድ ተብሎ ነው። ጄሲፒኦኤ ይባላል በምሕፃር።
There is an existing framework called the JCPOA to control the nuclear activity.
የኢራንን የኑክሌር እንቅስቃሴ ለመቆጣጠር ጉዳይ እየሠራ ያለ ጄሲፒኦኤ የሚባል ማዕቀፍ አለ። እኛ ያንን ሰነድ የፈረምነው በዩናይትድ ስቴትስ አነሳሽነት ነው። በእርግጥ የስምምነት እጅግ አስፈላጊ የሆኑ የማይሸፍኗቸው ጉዳዮች የመኖራቸው ነገር እውነት ነው። ይሁን እንጂ የተሻለ ነገር እንዲያውም በጣም የተሻለ ነገር ሳይኖረን እንዲያው ጣል አድርገነው ልንወጣ ግን አንችልም። ይህ አቋሜ ነው።
ይበልጥ አጠቃላይነት ባለው የኢራን የኒኩሌር ድርድሮች ላይ ከዩናይትድ ስቴትስ ጋር ለመስራት ፈረንሳይ ዝግጁ ነች ብለዋል ኢማኑኤል ማክሮን። የፈረንሳዩ ፕሬዚደንት ለዩናይትድ ስቴትስ የተወካዮች ምክር ቤት ጥምር ጉባኤ ያደረጉትን ንግግር ያጠናቀቁት በቅርብ ዓመታት ከሽብር ፈጠራ ጋር ሲዋጉ ሕይወቶቻቸውን ለሰጡ የፈረንሳይና የአሜሪካ ወታደሮች ክብራቸውን በመግለጽ ነው። ለአሜሪካውያኑ የህዝብ እንደራሴዎች አንድ የታሪክ ዳራ ለስድሳ ዓመታት ወደ ኋላ ተጉዘው አስታወሱ። ልክ በዛሬዋ ዕለት አሉ ምስዮ ማክሮን፣ ትናንትን ማለታቸው ነው፣ ዛሬ በ1952 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር ነው፣ እዚህ መድረክ ላይ ቆመው እንዲህ እንደኔና እንደናንተ ሁሉ የሚሉ እያስመሰሉ የያኔው የፈረንሳይ ፕሬዚደንት ሻርል ደጎል በአሜሪካው ሸንጎ ጥምር ጉባኤ ፊት ቀርበው ተናግረው ነበር። እናም እንዲህ አሉ፣ ለፈረንሳይ ከዩናይትድ ስቴትስ ጋር ካላት ጓደኝነት የሚበልጥ አንዳች ነገር የለም። እናም ተደገመ።
የተከበራችሁ አድማጮች፣ አሁን ወደ ሁለተኛው አጋማሽ ቅንብሮቻችን እናልፋለን። ጣና ሐይቅና የአካባቢውን የተፈጥሮ የጎዳ የሚገኘውን እምቦጭ አረም ለማጥፋት በውጭ ከሚገኙ ኢትዮጵያውያንና ትውልድ ኢትዮጵያ ግዩራን ጋር በትብብር እየሰራ መሆኑን የአማራ ክልል መንግስት አስታወቀ። ዓለም አቀፍ ጥምረት ለጣና ደህንነት የሚል ስያሜ ያለው ግብረሰናይ ድርጅት ለዋሽንግተን ዲሲና አካባቢዋ አዘጋጅቶ ባካሄደው ጤና ለጣና የተባለ ፕሮግራም ላይ ባሰባሰበው ገንዘብ ዘመናዊ የእምቦጭ ማጨጃ መሳሪያ መግዛቱን ገልጿል። የክልሉን መንግስት ወክለው በዩናይትድ ስቴትስ ቆይታ አድርገው የነበሩት የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለን ስቱዲዮ ጋብዛ ጽዮን ግርማ አነጋግራቸዋለች። ያዘጋጀችው ቀጥሎ ይቀርባል።
ዶክተር በላይነህ አየለ፣ እንኳን ወደ አሜሪካ ድምጽ ሬዲዮ በደህና መጡ። ለቃለ ምልልስ ፈቃደኛ ስለሆኑም እናመሰግናለን። እስቲ ወደ ዩናይትድ ስቴትስ የመጡበትን ጉዳይ ይንገሩን።
እዚህ የመጣውበት ዋና ዓላማ እንግዲህ እንደሚታወቀው ጣና ሐይቅ በእምቦጭ አረም የተጠቃበት ሁኔታ ነው ያለው። ይህን ጣና ሐይቅ ለማዳን በርካታ ድርጅቶች ከጎናችን ቁመው ይሰራሉ። ከዚህ ውስጥ አንዱ ግሎባል ኮአሊሽን የሚባለው ነው እና ይሄ ግሎባል ኮአሊሽን በዚህ በአሜሪካን ሀገር በእምቦጭ አረም የተጠቁ ተመሳሳይ ሐይቆች ላይ ተገኝቼ ከነሱ ጋር ተሞክሮ እንደወስድ እዚህ ሐይቅ ላይ ምን አይነት ችግሮች እንደነበሩ፣ እንዴት እንደሚከላከሉት፣ የወደፊት አቅጣጫቸው ምን እንደሚመስል ከነሱ እዚህ አሜሪካን ሀገር ፍሎሪዳ ስቴት ከሚገኘው ሐይቅ ትልቅ ሐይቅ አላቸው ኦኮቼቤ የሚባል ሐይቅ የጣናን ግማሽ የሚያክል እና እዛ ላይ ከፍተኛ የሆነ የእምቦጭ አረም ነው ያለው እና ከስራ
ጣና ይበልጠዋል ማለት ነው። የጣናን ግማሽ
ጣና ከኦኮቼቤ ከሁለት እጥፍ በላይ ነው። እና ምን አይነት ስራዎች እንደሚሰሩ ተሞክሮ ወስደን ይሄን እንደ መነሻ እንደ ቤንችማርክ አድርገን ለመሄድ ነው። ሌላው ደግሞ እግረ መንገዴን ግሎባል ኮአሊሽን ከዋሽንግተን ዲሲ አካባቢ ከህብረተሰቡ የሰበሰበው ገንዘብ አለ እና ማሽን ይገዛል። ምን አይነት ማሽን ነው መገዛት ያለበት፣ ከጣና ሐይቅ ኮንቴክስት አንጻር ምን መምሰል አለበት የሚለውን በጋራ ለመነጋገር እንደዚሁም ደግሞ የግሎባል ኮአሊሽን የቴክኒካል ኮሚቴው ሳይንቲፊክ ቲሙ ጋር ቀጣይ በጣና ሐይቅ ላይ ስለምንሰራቸው ልዩ ልዩ ተግባራት ተርሞፍ ሪፈረንስ የማውጣት ስራ፣ በቀጣይም ደግሞ ይህን ሳይንቲፊክ ስራ እንዴት እናጠናክር፣ ሌሎችም አቻ ማህበራት እንዴት አድርገው በግሎባል ኮአሊሽን ይደገፉ። ምክንያቱም የእኛ በውጭ ግሎባል ኮአሊሽንን ሜሞራንደም ኦፍ አንደርስታንድ ከኛ ጋር ተፈራርሞ የእኛ ፓርትነር ነው። ስለዚህ ሌሎች ድርጅቶችም ከግሎባል ኮአሊሽን እንዴት በቴክኒክ ይደገፉ በሚሉ ጉዳዮች ለመነጋገር ነው የመጣሁት ማለት ነው።
ምን ያህል ስኬታማ ነበረ ይሄ ንግግሮት?
በእኔ እይታ ስኬቱን የምንለካው በኋላ ጣና ሐይቅ ላይ ሄደን እዚህ የወሰድነውን እውቀት ስንተገብረው ዋናው ነገር እሱ ነው። ነገር ግን አሁን አይናችን ላይ ያለውን ጨለማ ከፍቶልናል። እስካሁን እኛ ጣና ላይ የምንሄድበት አካሄድ ትክክል መሆን አለመሆኑን እዚህ ካለው ጋር ማወዳደር የምንችልበትን እድል አግኝተናል እና አዳዲስ ኤክስፔሪያንሶችን አይተናል። በዛ አንጻር እውቀቱን በማግኘት በኩል ስኬታማ ነን። ማሽኑን በሚገዛ ጊዜ ከዚህ በፊት ጣና ሐይቅ ላይ ከገባው ማሽን ተሞክሮ ወስደን ምን ኮምፖነንቶች መካተት እንዳለባቸው በጋራ ባደረግነው ከግሎባል ኮአሊሽን ጋር ተግባብተናል እና በዚህ አንጻር ውጤታማ ነን። ውጤታማ የሆነ ማሽን ነው የተገዛው። እዚህ ያለው እኔ ነው እኔን አማክረው ግዢ የፈጸሙት ማለት ነው እና በዚህ አኳያ ውጤታማ ነን።
ምን ልምድስ ቀሰሙ? ጣና ካለበት ሁኔታ አንጻር ጠቃሚስ ነበር?
ጥሩ ኤክስፔሪንስ ነው ያገኘሁት እኔ በበኩሌ። ይሄ ሌክ ኦኮቼቤ የሚባል እኔ ብቻ ሳይሆን ያየሁት ከግሎባል ኮአሊሽን ያሉ የቴክኒካል ባለሙያዎች አብረን በጋራ ባለንበት ነው እና እስካሁን ጣና ላይ ያልሞከርናቸው አዳዲስ ስራዎች ሃይቁ ላይ እንዳሉ የሚሰሩ ስራዎች አይተናል። እነሱንም ቀጣይ የግሎባል ኮአሊሽን ቀጣይ አጀንዳ ሆነው እንዲቀመጡ አስቀምጠናል።
ከዚህ ልምዳችሁ ስታዩ እዚህ ያለው ሃይቅ እንቦጩ ምን ያህል ጎርቶታል፣ እየሄዱበት ያለው መላስ ይለያያል፣ እናንተ ከያዛችሁት ጋር እንዴት መዘናችሁት?
ጅምራችን ጥሩ ነው። የመካኒካል ማስወገድ ዘዴን እኛ እንጠቀማለን። ጥንዛዎች እያራባን ነው፣ ገና ይቀረናል። ነገር ግን እዚህ ያየነው ትልቁ የሚጠቀሙበት ሌክ ኦኮቼቤ ላይ የሚጠቀሙበት ኬሚካል ነው የሚጠቀሙት። ዳይኳት የሚባልና ቱ ፎርዲ የሚባሉ ኬሚካሎች አሉ። በጣም ፈጣን የሆኑ ኤርቦት የሚባሉ ጀልባዎች አሉ። እዛ ጋ የተገጠመ የኬሚካል መርጫ መሳሪያ አለ እና እሱም በመርጨት ያስወግዳሉ። ይሄን አሁን እኛ እስካሁን ድረስ ጣና ላይ ኬሚካል መርጨት የለብንም የሚል አስተሳሰብ ነበር ያለን። አሁን ግን ኮንሲደር ማድረግ እንዳለብን አይተናል።
ኬሚካሉ የአሳ እርባታውን አይጎዳው?
እነዚህ ኬሚካሎች የሚመረጡ ኬሚካሎች ቀለል ያሉና በቀላሉ ቶሎ እንቦጩ ላይ አደጋ አድርሰው የሚከስሙ አይነት ኬሚካሎች ናቸው። ረጅም ጊዜ የሚቆዩ ሳይሆኑ እንቦጩ ቅጠሉ ላይ አርፈው ቅጠሉን አሳርረው በቀላሉ የሚመክኑ አይነት ኬሚካሎች ናቸው እና የኬሚካል አይነት መምረጥ ይጠይቀናል። ነገር ግን እዚህ ሌክ ኦኮቼቤ ላይ በትልቅ ነገር የሚንቀሳቀሱበት ኬሚካል መጠቀምን ነው። ከዛ ውጪ ጥንዚዛዎችን በሰፊው አራብተው ይጠቀማሉ። ወደፊት እኛም ጥንዛ ማራባቱ ላይ አጥብቀን መቀጠል እንዳለብን ትልቅ ትምህርት ወስደናል። ሌላው ደግሞ እንቦጩ እንደፈለገ እንዳይስፋፋ የሚያግዱ ቡም የሚባሉ የሚቀመጡ ስትራክቸሮች አሉ እና እነዛን መገደቢያ ናቸው። ያንን አልፎ እንቦጩ ወደ መስፋፋት አይሄድም እና እነዚህንም እንደሚያስፈልግ አይተናል። ሌላው ትልቁ የተማርነው ትምህርት እንቦጭን ለማጥፋት ከላይ የሚመጣውን ውሃ አክሞ ወደ ሀይቁ የሚገባበትን ሁኔታ ነው ያየ ነው እና እኛም ላይ ቅድም ከርብ ጉማራ መገጭ የሚመጡ ወንዞች ንጹህ ውሃ ብቻ ይዘው ወደ ሀይቁ የሚመጡበትን መንገድ ሰፊ የተፋሰስ ልማት ስራ መስራት አለብን ያልኩት ለዛ ነው። እና ጣናን ለማዳን 1500 ሩጫ ሳይሆን የማራቶን ሩጫ መሮጥ እንዳለብን ተምረናል። ኦኮቼቤ ላይ ከ1976 በፈረንጆች አቆጣጠር ጀምሮ እንቦጭ መከላከል ስራ እየተሰራ ነው ያለው እና ቋሚ መስሪያ ቤት ነው ያለው። ያን ያክል አመትም ሰርተው 100% አላጠፉትም፣ ግን ጉዳት በማያደርስበት ደረጃ ተቆጣጥረውታል። እና ይህን ተሞክሮ ነው ከግሎባል ኮአሊሽን ጋር ሆነን የቀሰምነው። አሁን ይህን ይዘን በስትራቴጂክ ዶኪመንታችን አስገብተን በቀጣይ መስራት አለብን። ይህን ለመስራት ግን ወደፊትም ከፍተኛ ሪሶርስ ያስፈልገናል። አሁን ብዙ ሰው እንዲረዳልን የምንፈልገው እንቦጭን ለማጥፋት ማሽን መግዛት ብቻ አይደለም። ማሽን መግዛት የአንድ ጊዜ ስራ ነው። ከማሽን መግዛት ባለፈ የመሬት አጠቃቀሙን ማስተካከል፣ የተፋሰስ ልማት ስራ መስራት፣ ውሃ አዘል መሬቶችን እንዲያገግሙ ማድረግ፣ ወደ ሀይቁ የሚገባው ፍሳሽ ቆሻሻ በስርዓት እንዲሰራ ማድረግ፣ የአርሶ አደሩ ንቃተ ህሊና ማዳበር፣ የክትትል ድጋፍ ስርዓት መዘርጋት፣ የኮሚኒኬሽን ሲስተም መዘርጋት፣ እነዚህ ሁሉ በጣም በርካታ በቢሊየን የሚቆጠር ሀብት የሚፈልጉ ስራዎች ናቸው እና ይህንን ተሞክሮ ነው አሁን እዚህ አሜሪካን ሀገር የወሰድኩት። እግረ መንገዴንም የተለያዩ ማህበራት በጣና ሀይቅ ላይ እየሰሩ ያሉ ካናዳ የሚገኙ ማህበራት አሉ፣ ሲያትል የሚገኙ ማህበራት አሉ። ከእነሱም ጋር የራዲዮ ኮንፈረንስ አድርገን ማሽኑን በአስቸኳይ እንዴት ገዝተው መላክ እንዳለባቸው፣ የኢትዮጵያ መንግስት ደግሞ ማሽኑን ተቀብሎ ከቀረጥ ነጻ የሚገቡበት ሁኔታ እንዴት እንደምናመቻች የጋራ መግባባት አድርገናል።
እንግዲህ ዓለም አቀፍ ጥምረት ለጣና ደህንነት የተሰኘውን ግብረሰናይ ድርጅት ጨምሮ በአጠቃላይ በውጭ የሚኖሩ ኢትዮጵያውያን እንቦጩን ለማጥፋት እያደረጉት ያለው ርብርብ ምን ይመስላል?
በውጭ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እጅግ በጣም የሚያበረታታ ነው። በካናዳ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እና በአሜሪካ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ በጣም ጉልህ ነው ብሎ መውሰድ ይቻላል። በተለይም ደግሞ የእንቦጭ አረም ማስወገዱን ስራ ለየት ባለ ሁኔታ የሚደግፍ ማህበር እዚህ በአሜሪካን ሀገር የተቋቋመው ግሎባል ኮአሊሽን ፎር ሌክ ጣና ሪስቶሬሽን የጣና ሀይቅን መልሶ የማቋቋም ድርጅት የሚባለው ድርጅት ነው።
አድማጮች፣ ከዶክተር በላይነህ አየለ ጋር የተደረገው ውይይት አላበቃም። ሙሉውን በእሁድ ምሽት ዝግጅታችን እናቀርባለን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። ውይይት የጠቅላይ ሚኒስትር አብይ አህመድ አስተዳደር የኢትዮጵያ መጪ ዕጣ ዕድሎችና ፈተናዎች በትላንትናው ምሽት የቀረበው ውይይት ተከታይ ነው። የአዲሱን ጠቅላይ ሚኒስትር አብይ አህመድን ያለፉ ጥቂት ሳምንታት ክንዋኔዎች፣ ፈተናዎችና የወደፊቱን አማራጮች ለመመርመር ይጥራል። ለግምገማውም በኢትዮጵያ ጉዳዮች ላይ ትኩረት ባደረጉ ጽሑፎቻቸውና ውይይቶች የሚታወቁ ሁለት ጋዜጠኞችና አንድ የኢትዮጵያ የፖለቲካ ጉዳዮች አዋቂ ቀርበዋል። እነርሱም የዋዜማ ራዲዮ መስፍን ነጋሽ፣ ከስቶክሆልም ስዊድን የአዲስ ስታንዳርድ እንግሊዝኛ መጽሔት ዋና አዘጋጇ ጸዳለ ለማና በስቴት ኦፍ ኒውዮርክ ዩኒቨርሲቲ የድኅረ ምረቃ ፕሮግራም የፍልስፍና ትምህርት በመከታተል ላይ የሚገኘው ሄኖክ የማነ ናቸው። አሉላ ከበደ ነው ያወያያቸው። የትላንቱ ምሽት ውይይት በሰዓት እጥረት ሳቢያ የተቋረጠበትን ነጥብ መለስ ብሎ በማስታወስ ይጀምራል።
የቱንም ያህል ለለውጡ ፈቃደኛ ቢሆኑ ጠቅላይ ሚኒስትር አብይ ከልባቸው መንገዱን ቢጀምሩም፣ መስፍን ባትም በዚህ ሰዓት ብዙዎች የሚጠይቋቸው የሚመስለኝ ያ ወንበር፣ ያ ኃላፊነት፣ ጠቅላይ ሚኒስትርነታቸው የቱን ያህል የእሳቸው ነው? የቀደሙት ዛሬ በሕይወት የሌሉት መስፍን ያነሳቸው ጠቅላይ ሚኒስትር መለስ ይሰሩ በነበረበት መንገድ ጠቅላይ ሚኒስትር ኃይለማርያም ደሳለኝ መሄድ የቻሉ አይመስልምና ይህንን ሄኖክ፣ የቡድን አሰራር ከሚባለውም ጋር የድርጅቱ መለወጥ ጥያቄ ውስጥ የሚገባ ከሆነ ጠቅላይ ሚኒስትር አብይ ብቻቸውን መሄዳቸው የቱን ይስያህል ያን የሚመኙትን ተስፋ የሚመኙት ነገር ካለም ሊለወጥ ይችላል የሚለውን ጥያቄ እንድናነሳ ይጋብዛል።
ቁልፉ ጥያቄ እሱ ነው። አሉላ፣ በመጀመሪያ ጠቅላይ ሚኒስትር አብይ ቅንነቱም ቁርጠኝነቱም አላቸው ብለን ተስፋ እናደርጋለን። እንግዲህ ለውጥ ለማምጣት አንዳንድ ጠቋሚ ነገሮች የተናገሯቸው ነገሮች አሉ። ከፓርቲያቸው ጀምሮ ይሄንን የብሔር ጭቆና ትርክትን ተው በግልጽ የመደብ ጭቆና ነው የሚል ሀሳብ አንጸባርቀዋል። ባለፈው ጊዜ መቀሌ ላይ ይመስለኛል ብዙም ትኩረት ያልተሰጠው ነገርም ተናግረዋል። ለምሳሌ አሁን ያለው ህገ መንግስት ኢትዮጵያዊ ዜጋ የሚባለውን ነገር አያውቅም። የብሔር ብሔረሰቦችና ህዝቦች ናቸው የኢትዮጵያ ባለቤቶች እና እሳቸው ግን ምንድን ነው ያሉት? ቃል በቃል ላልለው እችላለሁ። ከዘውግ ማንነት በፊት ወይም ከብሔር ማንነት በፊት ኢትዮጵያዊነት እንደሚመጣ የጠቆሙበት ሁኔታም አለ። እነዚህ ነገሮች አንስተን እንደዛ አይነት ደፈር ብለው የተለየ አመለካከት ለማራመድ ሀሳብ እንዳላቸው ምናልባት ወደ ተግባር ለመቀየር ምኞትና ቁርጠኝነት ሊኖራቸው ይችላል ብለን ተስፋ ልናደርግ እንችላለን። ግን ይህን እሺ አላቸው ብለን እንመን? ዋናው ጥያቄ ያነሳኸው ያን ማድረግ ይችላሉ ወይ ስልጣኑ አላቸው ወይ የሚል ነው። ባለፈው ጊዜ አንድ ኢኮኖሚስት የሚባል መጽሔት ሁላችሁም አንብባችሁታል ይመስለኛል፣ ሃሪ ቨርሆቨን የሚባል ጆርጅ ታውን የሚባል ዩኒቨርሲቲ አቡዳቢ የሚያስተምር ሰው እያለ እና እሱ እንዲሁ እንደ ቀልድ ጣል ያደረገው ነገር አለ። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ጠቅላይ ሚኒስትር ከመሆናቸው በፊት 17 ቀን ስብሰባ ነበረ። ከ17 ቀን ስብሰባ በኋላ ነው እንግዲህ ምርጫ ተደረገ ተብሎ እሳቸው ጠቅላይ ሚኒስትር ሆኑ የተባለ። ለጊዜው ምርጫው ትክክል ነው አይደለም ብዙ የሚያስጨንቀን አይደለም። የኢህአዴግ አሰራር እንዴት እንደሆነ እናውቀዋለን። ግን ምንድን ነው ያለው ቨርሆቨን እዛ ላይ ምናልባት ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ስልጣኑን ለማግኘት ህወሀት ጎምቱ ባለስልጣናትና መሪዎች ጋራ የጸጥታ ኃይሉን ላለመንካት ተደራድረው ቃል ገብተው ሊሆን ይችላል የሚል ነገር ተናግሮ ነበር። ችግሩ በጣም የተድበሰበሰ በጣም ምስጢራዊ የሆነ ድርጅት ስለሆነ እኛ ከርቀት እንዲሁ ግምት በግምት አድርጎናል። ግን በቀላሉ የሚታይ ነገር አይመስለኝም። በራሱ እንደ ችግር አላየውም። ለማረጋጋት ህወሀትን ውስጥ የተፈጠረውን ልንዋጥ ነው የሚለውን ስሜት ለማርገብ ሊጠቀም ይችላል። ግን ጉዳትም ይኖረዋል። እስከ መቼ ነው ማድረግ የሚችሉት? ስለዚህ ምን እንደተፈጠረ አናውቅም። ምን አይነት ድርድር እንደተካሄደ አናውቅም። ግን የሆነ ድርድር የተካሄደ ይመስለኛል። ስለዚህ አሁንም የሚታየኝ ነገር ፍልሚያው እንደሚቀጥል ነው በኢህአዴግ ውስጥ በኦህዴድ በዶክተር አብይ እና በህወሀት በሌሎችም ፓርቲዎች መካከል እና የዶክተር አብይ ትልቁ እንግዲህ የቤት ስራቸው የሚሆነው ያለው ሽኩቻ ሊቀጥል ይችላል። ዶክተር አብይ እንግዲህ በእውነት በቁርጠኝነት ለውጥ ለማምጣት የሚያስቡ ከሆነ ካልሆነ እዛው ላይ ባለው ሁኔታ ተደስተው እና ተኩራርተው እዛው ተውጠው ሊቀሩ የሚችሉበት ሁኔታ ካለ ሌላ ችግር ማምጣቱ አይቀርም። አሁንም ግን እውነተኛው ስልጣን በቅርብ ጊዜ ውስጥ ያገኙታል የሚል ግምት የለኝም። ግን በፍጹም ደግሞ አያገኙትም ሊያመጡት አይችሉም የሚል ሀሳብም የለኝም። ስለዚህ በዛ ላይ የተመሰረተ ነው። አሉላ፣
መልካም። ፍልሚያው እንደሚቀጥል ያሳያል ብሏል ሄኖክ። ጸዳለ፣ ቅድም ወደ አነሳሽው ሀሳብ በከፊል የሚመልሰን ነው ተከታዩ ጥያቄ። ኢህአዴግ ከራሱ ህልውና ጋር የአገሪቱን ህልውና ያስተሳሰረበትንና የዘለቀበትን ሀሳብ ከግምት ካስገባን በኢህአዴግ ውስጥ በራሱ ለውጡ አለ ወይ? ከጠቅላይ ሚኒስትር አብይ ባሻገር በእርግጥም የለውጡ መንገድ ብቻ ነው ምርጫ የለውም የሚሉ ምናልባትም አሁን ያሉ ሁኔታዎችን ከመሰረቱ ወደሚቀይር አዝማሚያ ለመሄድ ፈቃደኝነት ያላቸው በዙሪያቸው አሉ ወይ የሚለው ጥያቄ እንዲነሳ ይጋብዛልና የጠቅላይ ሚኒስትር አብይ መመረጥ በራሱ የለውጥ አራማጆች የበላይነት ወይም የተሰሚነት አቅም አግኝተው ነበር ወይስ ሌሎች ምክንያቶች አስገዳጅ ሆነው መጡ? የቱን ያህል ተስፋ የሚሰጥ ነው ያን ለውጥ ሁኔታ እንድናይ የሚያደርግ ሁኔታ አለ ትያለሽ ጸዳለ?
ይሄ ጥሩ ጥያቄ ነው አሉላ። ኢህአዲግ ብለን ስናወራ እስካሁን ድረስ ስናወራ የነበረው ኢህአዲግም እስካሁን ሲሰራ የነበረው እንደ አንድ ዩናይትድ ፍሮንት ወይም ደግሞ ልክ በአንድ አፍ የሚያወራ አራት የተለያዩ ትላልቅ ፓርቲዎች እና አምስት ጥቃቅን ወይም እህት ፓርቲዎች ስብስብ ነው ኢህአዲግ። ነገር ግን በጣም ስልጣኑ አንድን ሰው ማዕከል ያደረገ አንድ መመሪያ ያለው አንድ አይነት አስተሳሰብ የነበረው ፓርቲ ነው። የጠቅላይ ሚኒስትር አብይ መመረጥ የምን ውጤት ነው ብለን ስንመለከት በራሱ ከዛሬ ድረስ ለ28 ዓመት ያወቅ ነው ኢህአዲግ እንዳልሆነ ነው። ራሱ መፈረስ ጀምሮ ነበረ። በውስጣቸው ትልቅ መከፋፈል አለ። ጠቅላይ ሚኒስትሩ የዛ የኢህአዲግ መከፋፈል ውጤት ናቸው። ይህንን ስንመለከት እሳቸው የመጡበትን ፓርቲ ኢህአዲግ ትልቁ ፓርቲ ወይም ኦፒዲዮን ብለን ስንመለከት በአሁን ደረጃ ሪፎርም ብለን ካልነው የሪፎርምን አጀንዳ ይዞ እያራመደ ያለው ያ ፓርቲ ነው፣ የኦፒዲዮ ፓርቲ ነው። የእሳቸው ባክግራውንድ ከዛ ነው የሚመጣው። እሳቸው የኢህአዲግ መሰነጣጠቅ ውጤት ብቻም ሳይሆኑ የኦፒዲዮ መለወጥ ውጤትም ናቸው። የዚህ ሁለቱ ክስተት ውጤት ናቸው እሳቸው። ስለዚህ ማየት ያለብን በአንደኛው ፓርቲ አሁን ይሄ ትልቁ በኦፒዲዮ ውስጥ እየተፈጠረ ያለው ለውጥ ምን ያክል ተጽዕኖ ሊያመጣ ይችላል በፌዴራል ደረጃ። አንድ የታዘብኩት ነገር አለ። ከዚህ በፊት ኦፒዲዮ ውስጥ የሚፈጠረው ነገር ማናችንም ግድ አይሰጠንም። ኢቨን አዲስ ስታንዳርድ ከሌሎች ሚዲያዎች በተሻለ ሁኔታ የኦሮሞ ፕሮቴስትንም ስንዘግብ ነበር፣ ፍሮንት ላይ የነበርን መጽሔት ነን። ናሬቲቫችንም ይለያል ከሌላው ሚዲያ። ግን ኦፒዲ ውስጥ የሚፈጠረው የፖለቲካ ለውጥ ያን ያክል ኢንተረስት አሳድሮብን አያውቅም። ዛሬ ግን እኛ ብቻ ሳንሆን ከዚህ በፊት ፖለቲካ አነቃቅቶ ተማያውቀው ሰው በሙሉ በኦፒዲ ውስጥ እየተፈጠረ ያለውን ነገር በጥንቃቄ እየተመለከ ይሄንን ዲስሪጋርድ ነው ወይም ይሄ ነገር አልተፈጠረም ማለት እንችላለን። ዝም ብለህ ከርሰር የሶሻል ሚዲያ ሪፍሌክሽኑን ሰው ብትመለከት በትልቅ ነው የታየው። ለምሳሌ የወይዘሮ ጠይባ ሀሰን የሻሸመኔ ከንቲባ የነበሩት ሰው ወደ ምክትል ፕሬዚደንትነት መምጣታቸው ለብዙ ሰው ትልቅ መወያያ ርዕሱ ነስቶ ነበር የዋለው። ያ ምንድን ነው የሚያሳየው? በኦፒዲ ውስጥ እየተፈጠረ ያለው ለውጥ በፌዴራል መንግስት ወይም ደግሞ በማዕከላዊ መንግስት ደረጃ ለውጥ ያመጣል የሚል አስተሳሰብ እያደገ ነው የመጣው በአሁኑ ሰዓት። ምክንያቱም ጠቅላይ ሚኒስትር አብይንም አመጣጥ ስንመለከት የኢህአዴግ መሰነጣጠቅ ብቻ ሳይሆን የኦፒዲዮ መለወጥ ውጤት ስለሆኑ ማለት ነው የእሳቸው። ስለዚህ ይህንን ስንመለከት የለውጥ አራማጆች በፓርቲ ውስጥ እየተፈጠሩ ነው ወይ ብለን ስንል የማይካድ ነው፣ መካድም አንችልም። ነገር ግን ምን ያክል እነዚህ ለውጥ አራማጆች መራመድ ይችላሉ? ምን ያህልስ ነው ውጤታማ መሆን የሚችሉት? ኢህአዴግ እንደ በፊቱ እነሱ ሊያመጡ የሚችሉትን ለውጥ የመቋቋም የማገድ የማኮላሸት አቅሙ አለ ወይ እንደ ኢህአዴግ ብዬ ስመለከት ለእኔ የለውም የሚል መልስ ነው ያለኝ። እርግጥ ነው የቲፒኤልኤፍ የህወሓት ቁልፍ የሆኑ ቦታዎችን መቆጣጠር ትልቅ ፈተና ሊያመጣ ይችላል የሚል ለምሳሌ የኢንሳ ወይም ደግሞ የመረጃ መረብ ደህንነት ድርጅት ስትመለከት ለምሳሌ ተክለ ብርሃን ወልደ አረጋይ መልቀቂያ አስገብተዋል የሚል ዜና ነበር። ግን ይህን ዜና ስትመለከተው የእሳቸው እንደዚህ በድንገት ቦታውን መልቀቅ ኢህአዴግ የሚፈልገው ነገር ነው? ጠቅላይ ሚኒስትሩ የሚፈልጉት ነገር ነው ወይ? ኢቭን የለውጥ አራማጆችስ የሚፈልጉት ነገር ነው የሚለውን ጥያቄ ቆም ብለን ግን ጠይቅ ያደርገናል። ምክንያቱም የእሳቸው እዛ ቦታ ላይ ከዶሜስቲክ ወይም ከሀገር ውስጥ ፖለቲካ በላይ ያ ድርጅት ከሌሎች ሀገራት ኢትዮጵያ ከአሜሪካንም ይሁን ከአውሮፓውያን ሀገሮች ጋር የሚኖራትን ኢንተሊጀንስ የመረጃ መረብ ተቆጣጥረው የተቀመጡ ሰው ናቸው። እንደዚህ በአንድ የመልቀቅ የማን ፍላጎት ነው? ይሄ ምንድን ነው ግን? የእሳቸው ለውጥ ፍላጎት የለም ማለት አይደለም። ለውጡ በምን ሁኔታና እንደምንስ ነው መከናወን ያለበት? እኛ የምንጠብቀውና እሳቸው ማድረግ የሚችሉት ነገር ምን ያህል ይለያያል? እኛስ ምን ያህል ነው ፕራክቲካል መሆን ያለብን? ወይም ደግሞ የምንጠብቀው ነገር ከተስፋ በላይ አካሄዳችን ምን ያክል ነው የሚለውንም ሁሉ ማየት ያለብን ይመስለኛል። በአጠቃላይ ለጠየቀኝ ጥያቄ የለውጥ አራማጆች በፓርቲ ውስጥ ተፈጥረዋል ወይ ብለስል፣ አዎ ተፈጥሯል። እሳቸውም የዛ የለውጥ ንቅናቄ ውጤት ናቸው። በፓርቲያቸው ውስጥም የተፈጠረው እንደገና በኢህአዴግ ውስጥም የተፈጠረው ይህ ሁሉ ትንቅንቅ ኢህአዴግ አካሄዱን እየተቃወሙ የመጡ የራሳቸው ሰዎች ስላሉ ነው። ይህንን በበጎ መልኩ ነው በመጥፎ መልኩ ነው ማየት የምንችለው የሚለው እኛ ነን መወሰን ያለብን። እንደኔ ግን በበጎ መልኩ ነው የምመለከተው። ተስፋችንስ ከዚህ ጋር እንዴት ነው ማካሄድ ያለብን ከሚለው ነው እኔ ማየት የምፈልገው። ጊዜ ነው ወሰድኩብሽ።
መውሰድ የነበረበት ነው።
አንድ ነገር ልጨምር።
መስፍን መግባት ትችላለህ።
ሄኖክም ስላነሳው እሱ ላይ ሀሳብ ብሰጥበት ጥሩ ይመስለኛል። ጠቅላይ ሚኒስትሩ እውነተኛ ስልጣን በእጃቸው ይገባል ወይ? የብዙ ሰው ትክክለኛ ስጋትና ጥያቄ ነው። እኔም የምጋራው ነው። ነገር ግን ይሄንን ጥያቄ በጣም እንዳንለጥጠውም እፈራለሁ። እኔ ኦሮሞ መለስ ዜናዊ እንዲሆን አልፈልግም። ምክንያቱም የጠቅላይ ሚኒስትር መለስ ዜናዊ የጠቅላይ ሚኒስትርነት ታሪክና አሰራር፣ በእጃቸው ይዘው የነበረው ስልጣን ጥሩ ምሳሌ አይደለም። በፓርላሜንታዊ ስርዓት ሊደገም የማይገባው ብዙ ጊዜ በዲሞክራሲያዊ ስርዓት ጠቅላይ ሚኒስትር እንደዛ አይነት ስልጣን አይኖረውም። የፓርላሜንታዊ ስርዓትም አልነበረም በመሰረቱ ኢትዮጵያ ውስጥ። እና ይሄኛውም አዲሱ ጠቅላይ ሚኒስትር እኔ ሁሉንም ስልጣን የያዘ በሁሉም ነገር ላይ የሚያዝ ጠቅላይ ሚኒስትር እንዲሆን አልመኝም፣ እድሉ እንኳ ቢኖር። እና በአንድ በኩል በገዢው ፓርቲ ውስጥ ያሉት መሳሳቦች ጠቃሚም ነገር ሊኖራቸው እንደሚችል ግንዛቤ ውስጥ ማስገባት ያስፈልጋል። ይሄንን ስል ግን መሰረታዊ የሚባሉ የጠቅላይ ሚኒስትሩን የማስፈጸም ስልጣኖች ሊገድቡ የሚችሉ የተለያዩ ፍላጎት ያላቸው ቡድኖች እንቅፋት ሊፈጥሩ እንደሚችሉ ከብዙ ሰው ጋር የምጋራው ግምት ነው። ሄኖክ ያለው በድርጅቱ ውስጥ ድርድር ተደርጎ ከሆነ በጣም ጥሩ ነገር ነው። በእውነት ኢህአዴግ ሄኖክ ባስቀመጠው ደረጃ ግልጽ ክርክር ድርድር ተካሂዶ ከሆነ አብይ ስራውን ለመስራት የሚያስችለውን ቦታና ጊዜ ሊያገኝ ይችል ይሆናል። መደረጉን ግን በጣም እጠራጠራለሁ። የተደራደሩት ማን ወደ ጠቅላይ ሚኒስትርነት ይምጣ፣ እንዴት ይምጣ በሚለው ጉዳይ እንጂ አብይ ጠቅላይ ሚኒስትር ከሆነ በኋላ ምን ሊደረግ እንደሚችል መደራደራቸውን በጣም እጠራጠራለሁ። ለዚህ ነው ከዚህ በኋላ የጠቅላይ ሚኒስትር አብይ አንዱ ትልቁ ፈተና ድርጅቱ ውስጥ ያሉትን የተለያየ ፍላጎትና ስጋት እንዴት እንደሚይዘው እንዴት እንደሚያስተናግደው ማወቅ በጣም በጣም ከባድ ፈተና ሊሆንበት እንደሚችል እገምታለሁኝ። ሌላ እንደ ፈተና የማየው አዳለም ባለችው ላይ የሚጨመር ነገር ነው። ይሄ በእርግጥ የኦህድድ ሊቀመንበር ነው አብይ፣ ከኦሮሚያ ክልል ነው የመጣው። ቢያንስ በእነዚህ ሁለት ቦታዎች እና ተቋማት ድጋፍ አለው። አሁን በንግግሩ የተነሳ ሌሎችም ኢትዮጵያውያን ቢያንስ እስኪ እናየው እድል እንስጠው የሚል አመለካከት ያላቸው ብዙ ሰዎች አሉ። ይሄንን ድጋፍ እና በጎ መንፈስ ቶሎ ወደ ፖለቲካ አቅምነት ካልቀየረው አብይ በእኔ ግምት እንኳን በአጠቃላይ ኢትዮጵያ ቀርቶ ኦህዴድ ውስጥና ኦሮሚያ ውስጥ ራሱ ያለውን ተቀባይነትና ድጋፍ ሊያጣ ይችላል። እና አንዱ አስቸኳይና በስልት መስራት አለበት ብዬ የማስበው አንድ ተጨባጭ ለውጥ የሚያመጣልን ከሆነ ለዛ ከሆነ ወደ ስልጣን የመጣው ይህንን የፖለቲካ ድጋፍ ወደ ፖለቲካ አቅምነት የመቀየር ኃላፊነት ነው።
መልካም፣ በርከት ያሉ ጉዳዮች ናቸው የተነሱት። ሄኖክ፣ ወደ አንተ ልመለስ በቀጥታ። የጥበቃ ቁልል ልበለው ብዙ ተስፋ ማድረግና በንግግራቸው የተነቃቃ ምናልባትም ሊሆን ከሚችለው በላይ የመጠበቅ ስሜት በአንድ በኩል ያ ፈተና እንደሆነ የሚታወቅ ነው። ምናልባትም ምንም ቢሰሩ ላያረኩ የሚችሉት ክፍል ይኖር ይሆን? ምንም ቢሰሩ ወዲያው የሚቀበላቸው መኖሩን እጠራጠራለሁ። ምን ይታይሃል? በእርግጥ ምክንያታዊ የሆነ ጥበቃ እንዲሁም የግድ የሆኑት ሊመለሱ የሚገቡ ጥያቄዎች?
ልክ ነው አሉላ፣ እሱ ትልቅ ትኩረት ሊሰጠው የሚገባ ነገር ነው። ጠቅላይ ሚኒስትር አብይ ሊያደርጉ የሚችሏቸው ነገሮች ምንድን ናቸው? በአጭር ጊዜና በረዥም ጊዜ ማድረግ ያለባቸው ምንድን ናቸው? ባያደርጉ ምን ይመጣል የሚለውን ነገር ማሰብ በጣም ያስፈልጋል። ምንም ቢያደርጉ የሚያስከፉት ወገን አለ ወይ? ምንም ጥያቄ የለም። ኢትዮጵያ ውስጥ ካለው በጣም የተለያየ የፖለቲካ ፍላጎት፣ ኢኮኖሚ ፍላጎት አንጻር፣ በተለይ ደግሞ ላለፉት 25 ዓመታት ከነበረው የፖለቲካዊ ሁኔታ አንጻር በጣም ትልቅ የሀሳብ ልዩነት መከፋፈል አለ እና እነዛን አስታርቀው ሁሉንም የሚያስደስት ነገር ያደርጋሉ ማለት አይቻልም። ያን ማድረግ የለባቸውም፣ መሞከርም ያለባቸው አይመስለኝም። ቢያንስ ሁሉንም ሰው የማያስከፋ ነገር ለማድረግ ከቻሉ በጣም ጥሩ። በቅርብ ጊዜ ውስጥ ለምሳሌ እንግዲህ ሁሉም ሰው ተደጋጋሚ የሚያነሳው የአስቸኳይ ጊዜ አዋጁን ማንሳት ነው። ከእሳቸው የሚጠበቀው ነገር ምንድን ነው? ምክንያታቸው ለምንድን ነው ያልተናገሩት? እሱን እንዴት ነው የሚመለከቱት? የአስቸኳይ ጊዜ አዋጁን ቢያንስ እንደማይፈልጉት ጠቋሚ ነገሮች አሉ። ድምፅ ሲሰጡበት አልተገኙም። የህወሀት ደጋፊዎችም በከፍተኛ ደረጃ ሲተቿቸው ነበር። አዋጁን ይደግፉታል ማለት አይቻልም፣ ይቃወሙታል ማለት ይቻላል። እንደውም ግን ምንም ማድረግ አለመቻላቸው አሁንም የተለመደውን ጥርጣሬ የሚያጠናክረው ይሆናል። ይሄ ሰውዬ አሁንም ስልጣን የለውም ወደሚል ድምዳሜ ሊያስኬድ ይችላል። አሁንም በሂደት ላይ ናቸው። አሁንም ከብዙ አቅጣጫ የተወጠረ ሁኔታ ውስጥ ነው ያሉት። ደግፎ ወደዚህ ያመጣቸው ፓርቲ አለ፣ ከዛ የህዝብ ተቃውሞ አለ። እንደገና ፓርቲው ውስጥ ራሱ የተለያዩ ፍላጎቶች አሉ። ኢህአዴግ ውስጥ እነሱን ለማስታረቅ ይሞክራሉ። ስለዚህ ቅድም መስፍን ያለው ነገር ነበረ፣ አቶ መለስ ዜናዊ አይነት ስልጣን እንዲኖራቸው አልፈልግም ጠቅላይ ሚኒስትር አብይ ያለው ትክክል ነው። እንደዛ አይነት ሁሉንም ነገር የሚቆጣጠር ጠቅላይ ሚኒስትር ያለበት ሀገር ትክክል አይደለም። ለአምባገነናዊነት በር የሚከፍት ነው። ግን አለው ህግ፣ በህገ መንግስቱ እንኳን በተቀመጠው ወይም ከዛም ባነስ ለውጥ ሊያመጡ የሚችሉበት ሁኔታ እንዲፈጠር፣ ለምሳሌ የአስቸኳይ ጊዜ አዋጁ ቢነሳ ማንሳት የሚችሉበት፣ ሰዎችን የገደሉ ሰዎች ተጠያቂ እንዲሆኑ የሚያደርጉበት፣ የህግ የበላይነት እንዲመጣ ለማድረግ የሚጠቁሙ ነገሮች፣ እነሱን ማድረግ እንኳን የሚያስችል ስልጣን ካላቸው እኔ በጣም ትልቅ ነገር ነው የሚመስለኝ።
አሉላን ለዝግጅቱ እናመሰግናለን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ማርክ ግሪን እና የብሪታንያ የዓለም አቀፍ ልማት ሚኒስትር ፔኒ ሞርዶ በግጭት መሃል ተስፋን መፍጠር የተሰኘ በአይነቱ የመጀመሪያ የሆነ ግዙፍ የሰብአዊ እርዳታ ትልም ይፋ አድርገዋል። ይህ አዲስ ትልም በዓለም ዙሪያ ያሉ ሀሳብ አፍላቂዎች በግጭቶች ምክንያት ለሰብአዊ ቀውሶች የተዳረጉ፣ ለጉዳት የተጋለጡና አዳጋች በሆኑ አካባቢዎች የሚገኙ ሰዎችን ለመድረስ የሚያስችሉ ሀሳቦችን እንዲያፈልቁ የሚያበረታታ ነው በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። እነዚህ ሁለት አጋር ተቋሞች በጋራ ሆነው ሰብአዊ እርዳታ ስራዎችን ለማቀላጠፍ አዲስ ፈላቂ መንገዶችን ለሚያቀርቡ ድጋፍ የሚሆን ለቀጣዮቹ 5 ዓመታት 15 ሚሊዮን ዶላር መድበዋል። የመጀመሪያው የአዲስ መንገድ አፍላቂዎች ጥሪ ባለፈው እንደ አውሮፓውያን የካቲት ወር አጋማሽ ላይ ቀርቧል። የግሉ ዘርፍ በግጭቶች ምክንያት ለተጎዱ ሰዎች ንጹህ የመጠጥ ውሃና የንጽህና አቅርቦት፣ ሕይወት አድን መረጃ፣ የጤናና የኃይል አቅርቦት እንዲሁም አገልግሎት እንዲያደርሱ አሊያም እዚያው ባሉበት አካባቢ እንዲያፈልቁ የሚጋብዝ መሆኑን ነው ርዕሰ አንቀጹ ያስረዳው። ይህ ታላቁ ሰብአዊ ፈተና የተባለው ትልም መንግስትና የግሉ ዘርፍ ከተጠቂው ማህበረሰብ ጎን ሆነው አብረው በመስራት በዓለም ዙሪያ ያለውን ከምንጊዜውም የገዘፈ ሰብአዊ ስቃይ ለመቅረፍ ጥረት እንዲያደርጉ ለማገዝ ብዙ መንግስታትን የሚያሳትፍ የአጋርነት እንቅስቃሴ መሆኑን ርዕሰ አንቀጹ አስረድቷል። በአሁኑ ጊዜ በዓለም ዙሪያ በ25 ሀገሮች ቁጥሩ ወደ 136 ሚሊዮን የሚጠጋ ህዝብ ሰብአዊ እርዳታ ጠባቂ ነው። ለተረጂው ከሚመደበው ገንዘብ ውስጥ ለአዲስ ሀሳብና ስራ ፈጠራ የሚውለው ከዚያ ውስጥ 1% የማይሞላ መሆኑን ርዕሰ አንቀጹ አክሎ ገልጿል። የዩናይትድ ስቴትስና የብሪታንያ መንግስታዊ የረድኤት ድርጅቶች የነደፉት አዲስ እቅድ በ250,000 ዶላር ወጪ ከ10 እስከ 15 የሚሆኑ ውጥን ፕሮጀክቶችን ይደግፋል ተብሎ ይጠበቃል። የአዲስ ፈጠራ ሀሳቦቻቸው ይሁንታ ላገኙላቸው ከ2 እስከ 4 ለሚደርሱ ፕሮጀክቶች ደግሞ አጣርተው ለማቅረብ ለሙከራና ለመተግበሪያ ድጋፍ የሚሆናቸው 1 ሚሊዮን ዶላር ይመደባል። ዩኤስኤአይዲና አጋሮቹ ለታላላቅ ትልሞች ድጋፍ ሲሰጡ ይህ 10ኛ ጊዜ መሆኑ ነው። እስካሁን በ70 ሀገሮች ለ450 የአዲስ የስራ ሀሳብ አፍላቂዎች ከግማሽ ቢሊዮን ዶላር በላይ የሚገመት የገንዘብና የቴክኒክ ድጋፍ ማድረጋቸውን ርዕሰ አንቀጹ አክሎ አመልክቷል። ዩናይትድ ስቴትስ ከብሪታንያና ከሌሎችም ዓለም አቀፍ አጋሮቿ እንዲሁም በዓለም ዙሪያ ካሉ የአዲስ ሀሳብ አፍላቂዎች ጋር ሆና በግጭቶች ምክንያት በተፈጠሩ ሰብአዊ ቀውሶች የተጎዱ ሰዎችን ሕይወት ለማዳን በመስራቷ ኩራት ይሰማታል በማለት የዛሬው ርዕሰ አንቀጽ ጽሑፉን ያጠቃልላል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ።
ያስተናገድናችሁ እኔ አዳኝ ፍሳዬና
ሰለሞን ክፍሌነን። ፕሮግራሙን በመራችሁ በብርሃን ኃይሉ፣ በዋና አዘጋጅ ትዝታ በላቸውና ሌሎች ባልደረቦቻችን ስም በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራማችን ጋር እንገናኛለን። ሰላም ደህና ደሩ። አሁን በተጀመረው ሙዚቃ እንሰናበታችሁ። I don't know what to do. 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 I don't know what to do.